qophiilee qabnu wajjiniin wal sin barsiisaa nan turan tigist gammeeti nagahan.
Yuh, ya America Dims, Radio Tabiano. ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የቅዳሜ ሰኔ 12 2013 ዓመተ ምህረት ዝግጅታችን ጀመረ። ዛሬ በአሜሪካ ከእንግዲህ ባርነት መቅረቱ የተነገረበት ቀን ነው። ጁን 19 June 19 ወይም June 10th ተብሎ ከዛሬ ጀምሮ ፌደራል ክብረ በዓል እንዲሆን ከ156 ዓመታት በኋላ የተወካዮች ምክር ቤት ወስኖ ፕሬዚደንቱ ህግ አድርገው ፈርመውበታል። እናም ዛሬ የመጀመሪያው June 10th ነው።
By making Juneteenth a federal holiday, all Americans can feel the power of this day.
Juneteenth የፌደራሉ መንግስት በዓል በመደረጉ ሁሉም አሜሪካውያን የዚህ ቀን ኃይል ይሰማቸዋል።
ፕሬዚደንት ጆ ባይደን ናቸው ዘገባ ይዘናል። የምርጫ ቦርድና የሰብአዊ መብት ኮሚሽን በምርጫው ጉዳይ ላይ እየተነጋገሩ ነው። ኮሚሽኑ በምርጫው ወቅት የመብቶችን አያያዝ ይላል። ቦርዱ ከ200 ሜትር ሳትጠጋ ማየት ትችላለህ ብሏል።
የኢትዮጵያ ሰብአዊ መብቶች ኮሚሽን ምርጫውን በተመለከተ የሰብአዊ መብቶች ጉዳይ ላይ የሚያተኩር የሞኒተሪንግ ስራ ለመስራት ዝግጅቱን አጠናቀዋል። ከ80 ያላነሱ ኤክስፐርቶች ናቸው የሚመደቡት በአጠቃላይ በሀገሪቷ ማለት ነው። እንደዚሁም ደግሞ ከኤሌክትራል ቦርዱ ጋር እየተነጋገረ ነው የሚገኘው ስራውን እንድናከናውን እንዲያስችሉን ማለት ነው።
የሰብአዊ መብት ኮሚሽን የምርጫ ቀን ውስጥ የሚያስገቡትን ባጆች ማግኘት ሳያስፈልገው የሰብአዊ መብት ክትትሉን ማድረግ ይችላል ብለን ነው በኛ በኩል የመለስ
ዘገባለን። አብራችሁን ብርሃን ኃይሉ ፕሮግራሙን ታቀናብራለች። የማስተናግዳችሁ ሰሎሞን አባተ ነኝ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ እንደምን አመሻችሁ አድማጮች። ዜናውን የማሰማችሁ ቆንጂት ታዬ ነኝ። ተነገ ወዲያ ሰኞ በኢትዮጵያ በሚከናወነው 6ኛው ሀገር አቀፍ ምርጫ የሚሳተፉ ዜጎች ራሳቸውን ከኮቪድ-19 ለመጠበቅ አስፈላጊውን ጥንቃቄ እንዲያደርጉ የጤና ሚኒስቴር ማሳሰቢያ ሰጠ። ሀገር አቀፍ ምርጫው የኮቪድ-19 ወረርሽኝ በዓለም አቀፍና በኢትዮጵያም እየተስፋፋ ባለበት ወቅት የሚካሄድ ምርጫ መሆኑን ያሳሰበው ሚኒስቴሩ ሁሉም ዜጎች በምርጫው ዕለት ከፍተኛ ጥንቃቄ ማድረግ እንደሚኖርባቸው አሳስቧል። ዜጎች ወደ ምርጫ ጣቢያዎች ሲሄዱ የአፍና የአፍንጫ መሸፈኛ ጭንብል ወይም ማስክ መጠቀም፣ በመጨባበጥና በመተቃቀፍ ሰላምታ አለመለዋወጥ፣ ሰልፍ ላይ ወይም ማብራሪያ በሚሰጥበት ጊዜ ከሌላው መራጭ ቢያንስ በአንድ ሜትር ያህል ርቀትን መጠበቅና ንጹህ ውሃ ወይም ሳኒታይዘር በመጠቀም የእጅ ንጽህናን መጠበቅ አስፈላጊ መሆኑን የጤና ሚኒስቴር አሳስቧል። በዕለታዊው የጤና ሚኒስቴር የወረሽኙ ይዞታ ሰንጠረዥ መሰረት የኮቪድ-19 መከላከያ ክትባት እስካሁን የወሰዱት ሰዎች ቁጥር 1,974,476 መድረሱን ነው የትናንት ሰንጠረዥ የሚያሳየው። የወረሽኙን ወቅታዊ ይዞታ በሚመለከት ደግሞ እስከ ትናንት በነበረው ጊዜ ከተመረመሩ 2,813,953 ናሙናዎች ውስጥ አጠቃላዩ ለቫይረሱ መጋለጣቸው የታወቀው ሰዎች ቁጥር 274,899 ሲሆን ከዚያ ውስጥ 253,634 እንዳገገሙ ሰንጠረዡ ያመለክታል። በኮቪድ-19 ሳቢያ በሀገሪቱ ሕይወታቸው ማለፉ የታወቀው ሰዎች ቁጥር ደግሞ 4,276 መሆኑን መረጃው ጨምሮ ያሳያል። በዓለም ዙሪያ በኮሮና ቫይረስ የተጠቁት ሰዎች ብዛት 177.8 ሚሊዮን ሲደርስ በበሽታው የተነሳ ለህልፈት የተዳረጉት ሰዎች ብዛት ደግሞ 3.8 ሚሊዮን መድረሱን የዩናይትድ ስቴትሱ የጆንስ ሆፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ ማዕከል ሰንጠረዥ አመልክቷል። ዩናይትድ ስቴትስ 33.5 ሚሊዮን የቫይረሱ ተጋላጮች ይዛ በሰንጠረዡ ቁንጮ ላይ ስትገኝ በህንድ ደግሞ 29.8 ሚሊዮን መግባቱ ነው የተዘገበው። የጀርመን ቻንስለር አንግላ መርክል እና የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን የአውሮፓ ህብረት ሀገሮች አዲሶቹን የኮሮና ቫይረስ ዝርያዎች ነቅተው እንዲከታተሉ ህብረቱም በኮቪድ-19 ምክንያት ዝግ የነበሩትን ድንበሮች አከፋፈት ፖሊሲዎቻቸውን በተቀናጀ መንገድ እንዲቀርጹ መሪዎቹ አሳስበዋል። አንዳንድ ሀገሮች ድንበሮቻቸውን ከቱሪስት ኢንዱስትሪው በተያያዘ አስቀድመው ከፍተዋል። ነገር ግን ቫይረሱን እንደገና ማስመጣት እንዳይሆን መጠንቀቅ ያሻል ብለዋል ኢማኑኤል ማክሮን። በዚህ እንዳለ ዩጋንዳ የኮሮና ቫይረስ ስርጭት እያሻቀበ በመሆኑ የእንቅስቃሴ ገደብ እርምጃዎቿን ጠበቅ እንደምታደርግ አስታውቃለች። እቃ ማጓጓዣ ወይም የግድ ስራ ላይ መገኘት ያለባቸውን ሰራተኞችና ህሙማንን ከሚያጓጉዙ ተሽከርካሪዎች በስተቀር የግልና የህዝብ ማመላለሻ ተሽከርካሪዎች እንዳይንቀሳቀሱ መከልከሉን ትናንትና የሀገሪቱ መንግስት ያወጣው መግለጫ አመልክቷል። በዩናይትድ ስቴትስ ደግሞ ፕሬዚደንት ጆ ባይደን ባለፈው ጥር አስተዳደሩን ከተረከቡበት ጊዜ ወዲህ 300 ሚሊዮን የኮቪድ-19 ክትባቶች ጥቅም ላይ መዋላቸውን አስታውቀዋል። ይሁንና እስከ መጪው የነጻነት ቀን ክብረ በዓል ጁላይ 4 ባለው ጊዜ ውስጥ 70% አሜሪካውያን ቢያንስ የመጀመሪያውን ክትባታቸውን እንዲያገኙ ይደረጋል በማለት የያዙት ግብ ክትባቱን የሚወስዱ ሰዎች ቁጥር እጅግ እያሽቆለቆለ በመምጣቱ የሚሳካ አይመስልም። ምክትል ፕሬዚደንት ካማላ ሃሪስ አሜሪካውያንን እንዲከተቡ ለማበረታታት ትናንት ወደ ጆርጂያ አትላንታ ከተማ ተጉዘው ቅስቀሳ አድርገዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የሽብርተኝነት ሰደድ እሳት ሲሉ የገለጹት አፍሪካን በየአካባቢው እያዳረሰ ነው ሲሉ አንድ ከፍተኛ የዩናይትድ ስቴትስ ጀነራል አሳሰቡ። ጉዳዩን ዓለም ትኩረት ሊሰጠው እንደሚገባም ነው ያሳሰቡት። የዩናይትድ ስቴትስ የጦር ኃይል የአፍሪካ እዝ አዛዥ ጀነራል ስቴፈን ታውንሰንድ ይህን ያሉት ለሁለት ሳምንታት ያህል ሞሮኮ ውስጥ ሲካሄድ በሰነበተው በዩናይትድ ስቴትስ የተመራ የጦር ልምምድ ትናንት አርብ ሲጠናቀቅ በተካሄደው ስነ ስርዓት ላይ ነው። አፍሪካን ላየን የአፍሪካ አንበሳ በሚል ተሰይሞ ሲካሄድ በቆየው ልምምድ የዩናይትድ ስቴትስ፣ የአፍሪካና የአውሮፓ ሀገሮች ወታደሮች ተካፍለዋል። በአመት በኮቪድ-19 ወረርሽኝ ምክንያት ተሰርዞ እንደነበረ ነው የተገለጸው። በአህጉር አፍሪካ በምዕራቡ የሳህል ክልልና በአፍሪካ ቀንድ ዙሪያ የተደቀነው የሽብርተኝነት ስጋት ያሳስበኛል ያሉት ጀነራሉ ከአልቃይዳና ከእስላማዊ መንግስት ቡድኖች ጋር ግንኙነት ያላቸው አልሸባብና ሌሎችም ታጣቂ ቡድኖች ገዳይ ጥቃት ማድረሳቸውን ቀጥለዋል፣ ወደፊት እየገሰገሱ መሆናቸው ያሳስበናል ብለዋል። የኢራኑ ለውጥ አቀንቃኝ ፕሬዝደንታዊ እጩ ተፎካካሪው እጅግ ወግ አጥባቂ በሆኑት የጠቅላይ ፍርድ ቤት ዳኛ መሸነፋቸውን አምነዋል። በመጨረሻም ዛሬ እንደ አውሮፓውያን የዘመን አቆጣጠር ሰኔ 19 ቀን በግጭት ወቅት በሴቶች ላይ የሚፈጸም ወሲባዊ ጥቃት ይወገድ ዓለም አቀፍ ቀን በሚል በተባበሩት መንግስታት ድርጅት ተሰይሞ በየአመቱ የሚታሰብበት ዕለት ነው። በመንግስታቱ ድርጅት በግጭት ወቅት የሚፈጸሙ የወሲባዊ ጥቃቶች ጉዳይ የዋና ጸሐፊ ልዩ ተጠሪ ፕራሚላ ፓተንና ዓለም አቀፍ የፓርላማ አባላት ህብረት IPU ዋና ጸሐፊ በዓላማው ዙሪያ ትብብር ለማድረግ ትናንት በዋዜማው ተፈራርመዋል። እዚህ ስምምነት ዓላማ የሀገሮች የምክር ቤቶች አባላት ግጭት ወቅት ለሚፈጸሙ ወሲባዊ ጥቃቶች መፍትሄ ለመፈለግ የነቃ እንቅስቃሴ እንዲያደርጉ ማበረታታትና ሁኔታዎችንም ማመቻቸት መሆኑን ከዓለሙ ድርጅት የወጣው መግለጫ አመልክቷል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
አመሰግናለሁ ቆንጅት ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ሰኔ 12 2013 ዓ.ም ምሽት ፕሮግራም ነው። የዩናይትድ ስቴትስን የምርጫ ታሪክ በዚህ ምሽት እንቃኛለን።
የመጀመሪያው የአሜሪካ ህገ መንግስት ረቂቅ ምርጫን አስመልክቶ በደንብ አላስቀመጠውም ነበር። እስከ 1870 ዓ ም ደግሞ ነጭ ወንዶች ብቻ ነበር ዩኒቨርሲቲ የነበሩ።
ዶክተር ግላውዲዮስ አርአያ በኒውዮርክ ሲቲ ዩኒቨርሲቲ የአፍሪካ ጥናቶች ክፍል ባልደረባና የታሪክና የፖለቲካ ሳይንስ መምህር ናቸው። የዛሬ የአሜሪካ ምርጫ ታሪክ የዘመናት አስጎብኛችን ይመለሳሉ። አሁን ወደ መጀመሪያው ዘገባ እናልፋለን። ጁን 19 ዛሬ በአሜሪካ የባርነት መቅረት ብስራት የተነገረበት ቀን። ጁን 10 ከዛሬ ጀምሮ የዩናይትድ ስቴትስ መንግሥት 12ኛው ፌዴራል ክብረ በዓል ነው። ሀብታሙ ስዩም ተከታዩን አጭር ዘገባ ይዟል።
የዩናይትድ ስቴትስ ፕሬዚደንት ጆ ባይደን አንድ ተጨማሪ ብሔራዊ በዓል የፈጠረውን የሕግ ረቂቅ አጽድቀዋል። የፌዴራሉ መንግሥት የሚያከብረው በዓል በዩናይትድ ስቴትስ የባሪያ አሳዳሪ ሥርዓት የቆመበትን ቀን የሚዘክረው ጁንቲንዝ ብሔራዊ የነጻነት ቀን ነው። ይሄ በዓል የዩናይትድ ስቴትስ ፌዴራል መንግሥት ከሚያከብራቸው በዓላት መካከል አንዱ ሆኗል። በየዓመቱ በአውሮፓውያኑ ሰኔ 19፣ በኢትዮጵያውያኑ ቀመር ሰኔ 12 በዓሉ ይከበራል። ፕሬዚደንት ባይደን ፊርማቸውን ባስቀመጡበት ወቅት ይህንን ብለዋል።
By making Juneteenth a federal holiday, all Americans can feel the power of this day.
Juneteenth የፌደራሉ መንግስት በዓል በመደረጉ ሁሉም አሜሪካውያን የዚህ ቀን ኃይል ይሰማቸዋል። ከታሪካችን እንዲማሩ፣ ግስጋሴያችንን እንዲያከብሩ፣ የመጣንበትን ርቀት እንዲጋፈጡ፣ ወደፊት የምንጓዝበትን ርቀትም እንዲመለከቱ ይረዳቸዋል።
ባይደን የጁንቲንዝ አያት እየተባሉ ለሚጠሩት የ94 ዓመቷ ኦፓል ሊ ያላቸውን ክብር ገልጸዋል። የተገኙ ታዳሚያንም እንዲሁ አክብሮታቸውን ገልጸዋል። ሊ ከ40 ዓመታት በላይ ጁንቲንዝ ብሔራዊ ዕውቅና እንዲሰጠው ግፊት ሲያደርጉ ቆይተዋል። ጁንቲንዝን ወደ በዓልነት ለማሳደግ የተዘጋጀው ረቂቅ ለባይደን የደረሰው ማክሰኞ ዕለት በሴኔቱ ሙሉ ድምፅ ካገኘ፣ ረቡዕ ዕለት ደግሞ የሕዝብ ተወካዮች ምክር ቤት አባላት 415 ለ14 በሆነ የድምፅ ልዩነት ከደገፉት በኋላ ነው። በዓሉ የሚዘከረው በአውሮፓውያኑ 1865 ዓ.ም የአንድነት ኃይሉ ወታደሮች በጋልቭስቶን ቴክሳስ በባርነት ውስጥ ለነበሩ ጥቁሮች ነፃ መውጣታቸውን ያበሰሩበትን ቀን ነው። ይሄ ዜና በወቅቱ የተሰማው ፕሬዚደንት ኤብራሂም ሊንከን በባርነት ውስጥ የነበሩትን ሁሉ ነፃ የሚያወጣውን አዋጅ በፊርማቸው ካጸደቁ ከሁለት ዓመት ከመንፈቅ በኋላ ነው። በርካታ የዩናይትድ ስቴትስ ግዛቶች ጁንቲንዝን ቀደም ብለው በበዓልነት አጽድቀውታል።
አመሰግናለሁ ሀብታሙ። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ክቡራትና ክቡራን፣ ወደ ተከታዩ ዝግጅት ላሸጋግራችሁ። የሰብአዊ መብት ኮሚሽንና የምርጫ ቦርድ ውዝግብ። ከነገ በስቲያው ምርጫ ላይ የሰብአዊ መብቶች አያያዝን የሚከታተሉ 80 ባለሙያዎችን በመላ ሀገሪቱ እንደሚያሰማራ የኢትዮጵያ ሰብአዊ መብት ኮሚሽን አስታውቋል። የሚሰራው ምርጫን ከመታዘብ ጋር ግንኙነት እንደሌለውም ኮሚሽኑ ተናግሯል። ወደ ምርጫ ጣቢያዎች ለመግባት የሚያስችለውን የይለፍ መታወቂያ ወይም ባጅ ከምርጫ ቦርድ ለማግኘት ያቀረበው ጥያቄ በምርጫ ቦርድ ተቀባይነት ሳያገኝ በመቅረቱ በተቋማቱ ከፍተኛ አመራሮች ደረጃ ውይይት እየተካሄደበት መሆኑንም ኮሚሽኑ አስታውቋል። ተቋማቱ ሐሳባቸውን ለቪኦኤ አካፍለዋል። አዲስ ቸኮል
ሰኞ ለሚካሄደው 6ኛው ሀገር አቀፍ ምርጫ የሰብአዊ መብት አከባበርን የሚታዘቡ ባለሙያዎች ማዘጋጀቱን የኢትዮጵያ ሰብአዊ መብቶች ኮሚሽን የኮሚኒኬሽን ዳይሬክተር አቶ አሮን ማሾ ለቪኦኤ አስታውቀዋል።
የኢትዮጵያ ሰብአዊ መብቶች ኮሚሽን ምርጫውን በተመለከተ የሰብአዊ መብቶች ጉዳይ ላይ ያተኩር የሞኒተሪንግ ስራ ለመስራት ዝግጅቱን አጠናቀዋል። ከ80 ያላነሱ ኤክስፐርቶች ናቸው የሚመደቡት በአጠቃላይ በሀገሪቷ ማለት ነው። እንደዚሁም ደግሞ ከኤሌክትራል ቦርዱ ጋር እየተነጋገረ ነው የሚገኘው ስራውን እንድናከናውን እንዲያስችሉን ማለት ነው።
አስቀድሞ በአንዳንድ መገናኛ ብዙሃን እንደተዘገበው ኮሚሽኑ የምርጫ ሂደት ለመታዘብ ሳይሆን በምርጫው ሂደት የሰብአዊ መብት አከባበርን ለመከታተል እንዳቀደ የሚናገሩት ደግሞ በኢትዮጵያ ሰብአዊ መብቶች ኮሚሽን ከፍተኛ አማካሪ የሆኑት አቶ ምስጋናው ሙልጌታ ይህን ሂደት ለማሳለጥ ወደ ምርጫ ጣቢያዎች መግቢያ መታወቂያ ወይም ባጅ እንዲሰጣቸው የምርጫ ቦርድን ጠይቀው እንደነበር ይናገራሉ።
በሰባዊ ትምህርት ተቋም በምርጫው ወቅት የሰባዊ መብቶች ክትትል ነው የምናደርገው። ስለዚህ እኛ ታዛቢ ነን ብለን አናምን። ነገር ግን በምርጫው ዕለት ሰባዊ መብቶችን ክትትል ለማድረግ በፖሊንግ ስቴሽን ምርጫ በሚሰጥባቸው
ምርጫ ጣቢያዎች
መገኘት ይኖርብናል ብለን እናስባለን። እዛ ተገኝተን ያለውን የሰባዊ መብት ሂደት፣ የሚከለከሉ ዲስክሪሚኔት የሚደረጉ ሰዎች ካሉ፣ አካል ጉዳተኞች፣ ሌሎች ደግሞ ለመብት ተጋላጭ የሆኑ ሰዎች መብታቸውን ኤክሰርሳይዝ የሚያደርጉበት ጊዜ የተከሰተ ነገር ካለ ይህንን ክትትል ማድረግ አለብን ብለን እናምናለን። ለሱ ደግሞ ፍቃድ አይደለም የጠየቅነው እኛ፣ አዋጁ ፍቃድ ይሰጠናል ብለን እናስባለን። ግን ቅድም እንዳልኩት በምርጫ ቦርድ በኩል ወደ ምርጫ ጣቢያ ለሚገቡ ሰዎች በታዛቢነት ሊሆን ይችላል፣ በእጩ ታዛቢነት ወይ በአስፈጻሚነት ባጅ ይሰጣል እና ስራውን የተሻለ ለማሳለጥ በእለቱ ኮንፊዥንም ላለመፍጠር እንደው የተሳለጠ ክትትልም ለማድረግ ባጅ ስጡንና እኛም ከዚህ ቀደም ይደረግ እንደነበረው ገብተን እነዚህ የሰላም ክትትሎች እናድርግ የሚል ጥያቄ ነው አቅርበን የነበረው።
የምርጫ ቦርድ የኮሚኒኬሽን ዳይሬክተር ሶሊያና ሽመልስ በበኩላቸው ከኢትዮጵያ ሰብአዊ መብት ኮሚሽን የቀረበው የይለፍ መታወቂያ ወይም ባጅ ጥያቄ በቦርዱ አዋጅ ላይ ተመስርቶ ምላሽ እንደሰጡ ነው የሚናገሩት።
የኢትዮጵያ ሰብአዊ መብት ኮሚሽን የጠየቀው የሰብአዊ መብት ክትትል ለማድረግ እንዲያመቸኝ ዘንድ ምርጫ ጣቢያዎች ውስጥ የመግባት ታዛቢዎች፣ የፓርቲ ተወካዮችና ጋዜጠኞች እንደሚገቡት ምርጫ ጣቢያዎች ውስጥ የመግባት የይለፍ ባጅ የምንለው ፊክሻ ክረስ ባጅ የምንለው በ200 ሜትር ርቀት ላይ ለመገኘት የሚያዘውን ማለት ነው እንዲሰጠን ብሎ ጥያቄ አቅርቧል። ያው በቦርዱ በኩል ደግሞ የተመለሰው ምላሽ የዚህ ጣቢያ ውስጥ የሚገቡት አካላት የሚባሉት በሕግ አንደኛ በልዩ ሁኔታ የተደነገጉ እና ከምርጫ ሂደት ጋር ቀጥተኛ ግንኙነት ያላቸው እንደ ታዛቢም ደግሞ የመታዘብ ፕሮሰስን አልፈው ሜቶዶሎጂ አዘጋጅተው የሚያስፈልጓቸውን ሰዎች አስተማርተው በመመሪያ መሰረት ማመልከቻ አስገብተው በዛ ማመልከቻ መሰረት ስልጠና ወስደው ነው ምርጫ ጣቢያ ውስጥ የሚገኙ አካላት የሚገቡት ማለት ነው። ስለዚህ እሱን ስናስብ ታዛቢዎች እነዛ ናቸው። ጋዜጠኞችን በተመሳሳይ የፓርቲ ታዛቢዎችን ብንወስድ እንዲሁም ዋናው የሂደቱ ተዋናዮች ስለሆኑ ነው። ስለዚህ በሰብአዊ መብት ኮሚሽን በኩል የመጣው ጥያቄ የሰብአዊ መብት ክትትልን ለማድረግ ከነዚህ አካላት በተጨማሪ የባጅ ጥያቄ ነው ያቀረቡት። በቦርድ በኩል የተመለሰው ምላሽ አንደኛ በህጉ ላይ በትክክል የተቀመጡት አካላት በዚህ ምክንያት የተነሳ ነው ይህንን ባጅ የሚያገኙትና ስለዚህ ከዛ አንጻር ስናየው የሰብአዊ መብት ኮሚሽን የምርጫ ጣቢያ ውስጥ የሚያስገቡትን ባጆች ማግኘት ሳያስፈልገው የሰብአዊ መብት ክትትሉን ማድረግ ይችላል ብለን ነው በኛ በኩል የመለስ።
ይህ ማለት ግን ክትትል ማድረግ አይችሉም ማለት እንዳልሆነ የተናገሩት የኮሚኒኬሽን ዳይሬክተሯ ከምርጫ ጣቢያ ውጭ ክትትል ማድረግ እንደሚችሉ ቦርዱን በዚህ ረገድ የሚያስፈልገውን ድጋፍ ሁሉ እንደሚያደርግ አስታውቀዋል። ምርጫ ቦርድ ለፖለቲካ ፓርቲዎች፣ የምርጫ ታዛቢዎችና ሚዲያዎች ወደ ምርጫ ጣቢያ እንዲገቡ ሲፈቅድ ስራቸውን ተከታትሎ ስህተት ቢፈጽሙ እርምጃ የመውሰድ መብት ስላለው ነው የሚሉ ሶሊያና ሽመልስ ቦርዱ ለማይከታተለው እንዲሁም ከቦርዱ ጎን ለጎን በገለልተኛነት ለተቋቋመ ተቋም ፈቃድ የሚሰጥበት አግባብ ግን እንደሌለ ነው የሚገልጹት። የሰብአዊ መብት አከባበር ለመከታተልም የግድ ምርጫ ጣቢያ ውስጥ መገኘት አስፈላጊ ነው ብለው እንደሚያምኑ ነው የሚናገሩት። በምርጫው ሂደት ምርጫውን ለመታዘብ ሳይሆን ሰብአዊ መብት አከባበሩ ለመከታተል አቅደው መነሳታቸው ነው የሚናገሩት። የኢትዮጵያ ሰብአዊ መብት ኮሚሽን ከፍተኛ አማካሪ አቶ ምስጋና ሙሉጌታ ለዚህም ከምርጫ ጣቢያ ውጭ ዜጎች፣ የፖለቲካ ፓርቲዎችና የጸጥታ አካላትን የማነጋገር እቅድ እንደነበራቸው ገልጸዋል። በዚህ ሂደትም ከምርጫ ቦርድ ጋር በሲዳማ ሬፈረንደም ጊዜ እንደነበረው በትብብር መንፈስ አብሮ መስራት እንደሚፈልጉ ነው የሚገልጹት። በሲዳማ ህዝበ ውሳኔ ጊዜ የኢትዮጵያ ሰብአዊ መብቶች ኮሚሽን በታዛቢነት ተሳትፎ የነበረው ሲሆን ያ ግን ከብዙ አወዛጋቢ ሂደት በኋላ የተፈቀደ እንደሆነ ነው በምርጫ ቦርድ የኮሚኒኬሽን ዳይሬክተሯ ሶሊያና ሽመልስ የሚገልጹት። በወቅቱ የማቋቋሚያ አዋጅ ያልነበረው የኢትዮጵያ ሰብአዊ መብቶች ኮሚሽን ህዝበ ውሳኔው እንዲታዘብ የተፈቀደለት የኮሚሽኑ ጥያቄ በልዩ ሁኔታ ታይቶ ነበር ብለዋል። አዲስ በጸደቀው የኢትዮጵያ ሰብአዊ መብቶች ኮሚሽን ማቋቋሚያዎች ለኮሚሽኑ ምርጫ የመታዘብ ስልጣን እንዲኖረው በረቂቅ ደረጃ ቀርቦ የነበረ ቢሆንም የህዝብ ተወካዮች ምክር ቤት ግን ምርጫ የመታዘብ የሚለውን በምርጫ ወቅት የሰብአዊ መብት አከባበር መከታተል ወደሚል አሻሽሎ እንዳጸደቀው ነው ሶሊያና ሽመልስ የሚናገሩት። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ
አመሰግናለሁ። አዲስ ሻሸመኔ ከተማ ውስጥ ባለፈው ዓመት በተፈጸመ ጥቃት ንብረታቸው የወደመባቸው ነዋሪዎች በከነገ በስቲያው ብሔራዊ ምርጫ ተሳታፊ እንደሚሆኑ ገልጸዋል። አሁን ሁኔታዎች የተረጋጉ መሆኑን የገለጹት ባለ ንብረቶች ምርጫውን ከደረሰባቸው ጋር ባያገናኙትም ሰላምና መረጋጋትን ለሚያመጣ ፍትህን ያስገኝልናል ብለን ለምናስበው የፖለቲካ ድርጅት ድምፅ እንሰጣለን ብለዋል ለአሜሪካ ድምፅ። ምርጫውን ለመከታተል ሰሞኑን በኢትዮጵያ ከተሞች እየተዘዋወረ የሚገኘው ደረጀ ደስታ ከሻሸመኔ ተከታዩን ዘግቧል።
አቶ ሀብታሙ አደራ በሻሸመኔ ከተማ ነዋሪ ሲሆኑ ባለፈው ዓመት ጥቃትና ውድመት ከደረሰባቸው ነዋሪዎች መካከል አንዱ መሆናቸውን ገልጸውልኛል።
በተነሳው ጸብና በከተማዋ በተነሳው ውግዘት ብዙ ንብረት ሀብትና ንብረት ወድሙብናል። ያው እግዚአብሔር ይመስገን አሁንም አለን። ቢሆንም ግን ካሁን እየኖርን
በፊት ይሰሩበት የነበረው ቤት በመቃጠሉ አሁን እንደ አዲስ በተሰራ ህንጻ ውስጥ ተከራይተው መግባታቸውንም አስረድተውኛል።
አዎ ቤቱ አሁን እንደ አዲስ ነው የተሰራው። ያ አዲስ ነው እኛም ተከራይተን የገባ ነው። ይሄ ቤቱ ህንጻው አሁን አንድ ሳምንት በፊት ነው ወደዚህ ህንጻ የገባ ነው ማለት ነው።
በስፍራው ተገኝቼ በተመለከትኩት ህንጻ ለአገልግሎት የበቃው ክፍል ከግማሽ በታች መሆኑን አስተውያለሁ። አቶ ሀብታሙም ይህንኑ አረጋግጠውልኛል።
ከ45 እስከ 50 የሚሆኑ ሰዎች ነው። አብዛኛው እንግዲህ አሁን 30-40% የተከፈተ ይመስለኛል። ግማሹ ገና ነው።
ኦሮምኛ ተናጋሪ መሆናቸውን የገለጹልን አቶ ሀብታሙ የደረሰባቸው የንብረት ውድመት እጅግ ያሳዘናቸው ቢሆንም ምርጫውን ግን ከዚህ ጋር የማያገናኙት መሆኑን ገልጸዋል።
ከሱ ጋር ባላገናኘውም ዞሮ ዞሮ ምንድን ነው እሱ ለሀገር የሚበጅ ለሀገር እና ለህዝብ የሚበጅ መንግስት እንዲመረጥ እንፈልጋለን ማለት በተለያየ ምክንያት ሰውን በጎሳ በብሔር ተፋፍሎ እኛን ወደ ጉዳት የሚጥል አይነት መንግስት የምንፈልገው ሁሉም በእኩልነት የሚሄድ መንግስት፣ ያን አይነት መንግስት ሆኖ ለኢትዮጵያ የሚበጅ መንግስት እንዲመረጥ እንፈልጋለን።
ንብረታቸው የወደመባቸውን ሰዎች በመካስ ረገድ እስካሁን ድረስ ምንም ነገር አለመኖሩን የገለጹት አቶ ሀብታሙ በጸጥታው ረገድ ግን የተሻለ ነገር መኖሩን ገልጸዋል። መንግስት የደረሰባቸውን ጉዳት ተመልክቶ ካሳውን እንዲከፍላቸውም ጠይቀዋል።
ይሄ ባለፈው ሀብትና ንብረታችን የወደመውን ቢሆን ምናልባት ይህንን ሁኔታ አይቶ መንግስት የተሻለ ካሳ ይክሰናል ብለን እንጠብቃለን።
አሁን የተሻሻለ ነገር አለ? ከዛን ጊዜ ጀምሮ እስካሁን
ምንም የተሻሻለ ነገር የለም።
በጸጥታው
ሁኔታ ሰላም ነው፣ ምንም ችግር የለም። እኛም ለምርጫ እየተዘጋጀን ነው፣ ህዝቡ ለምርጫ ተዘጋጅቷል።
አቶ ቢራራ አላቀውም እንዲሁ ንብረት ከወደመባቸው የሻሸመኔ ከተማ ነዋሪዎች መካከል አንዱ ናቸው።
ንብረት በሙሉ ወድሞብኛል በሰኔ 23 በተፈጠረው ችግር እና አሁን ከአንድ አመት በኋላ ማለት ይቻላል ስራ ከጀመር ይህም ስራ ስንጀምር ራሱ ከዘመድ ከአዝማድ አወታተው ነው ስራ እንዲጀምር ያደረጉን። እስካሁን ግን በመንግስት ነገር ነው የሆነ ነገር የለም። ለወደፊቱ ግን የሆነ ብለን ተስፋ እናደርጋለን።
ዘንድሮ ምርጫ
ይሳተፋል? ወስጃለሁ።
ይጠብቆች ከምርጫ
እንግዲህ ፍትህ እናገኛለን ብለን እናስባለን። እስካሁንም የደረሰብን በደሎች ሁሉ ይሄ ምርጫ አንተር ካለ በኋላ ጥሩ ተስፋ ይዘን ይመጣን ብለን እናስባለን እና በጣም እንጠብቀዋለን።
በመንግስት በመከፋትና ከመንግስትም ተስፋ በማድረግ መካከል የሚገኙ መሆናቸውን የሚገልጹት ነዋሪዎቹ የደረሰባቸው ጉዳት አሁን ድረስ በእዳ ውስጥ የዘፈቃቸው መሆኑን ይገልጻሉ። አቶ ቢራራ ይህንን ያስረዳሉ።
እንትን የምንሰራውን በብድር ነው። አሁን እዳ ባንክ እዳለብን እንዳለ ንብረት ወድሟን መንግስትም ምንም ያለ ነገር የለም። መንግስት የሆነ ነገር ቢያደርግልን ደግሞ ተስፋ እናደርጋለን። ምክንያቱም ቤታችን አስዘን ነው ያለ ነው። ያው ንብረት አሁን የመንግስት ማለት ነው። እኛ የምንኖርበት የመንግስት ማለት ነው። ምክንያቱም ነገ መንግስት ባንክ ንብረታችን ይወስድብናል ካልከፈልን ማለት ነው። እስካሁን እየከፈልን አይደለም ያለ ነው። አንድ አመት ሙሉ ኢንተረስት እየቆጠረብን እየከፈልን አይደለም ያለ ነው።
ያነጋገርኳቸው ባለንብረቶችና ነዋሪዎች ተመሳሳይ አቋም ያላቸው መሆኑን የገለጹልኝ ሲሆን ሻሸመኔዎቹ ወደ ሰኞ ምርጫው የሚሄዱት ብርቱ ጠባሳ ጥሎባቸው ያለፈውን አመት ክስተት በአእምሯቸው ይዘው መሆኑን ተረድቻለሁ። ከተማውን ለመታደግ የታጠቁ ወታደሮች በአካባቢው መኖራቸውን ያስተዋልኩ ሲሆን በመውጫና መግቢያ በሮቿም ፍተሻዎች መኖራቸውን ተመልክቻለሁ። በሻሸመኔ ከተማ ዙሪያ ያጠናቀርኩትን ተጨማሪ ዘገባ በሌላ ወቅት ይዤ ቀርባለሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ከሻሸመኔ።
አመሰግናለሁ ደረጀ። ተከታዩ ዝግጅት በውጣ ውረዶች የታጀበውን የዩናይትድ ስቴትስን የምርጫ ታሪክ ያስታውሰናል። የዩናይትድ ስቴትስ የመምረጥ መብት መጀመሪያ ለነጭ ወንዶች ብቻ የተሰጠ ነበር። በተለያዩ ጊዜያት በተደረጉ የሕገ መንግሥት ማሻሻያዎች የነጭ ሴቶች የነባሮቹ ኢንዲያን አሜሪካውያንና የጥቁር አሜሪካውያን የመምረጥ መብቶች ተከበሩ። ስለ ዩናይትድ ስቴትስ የምርጫ ታሪክ እንዲያብራሩ አዳነች ፍስሐዬ በኒውዮርክ ሲቲ ዩኒቨርሲቲ የአፍሪካ ጥናቶች ክፍል ባልደረባና የታሪክና የፖለቲካ ሳይንስ መምህሩን ዶክተር ግላውዲዮስ አርአያን ጋብዛለች። ወደ ቅንብሩ ላሻግራችሁ።
በዩናይትድ ስቴትስ ካለፈው ዓመት በነበረው ጊዜ ውስጥ 59 ፕሬዝዳንታዊ ምርጫዎች ተካሂደዋል። ዩናይትድ ስቴትስን የመሰረቱት አባቶች ከብሪታንያው ንጉሳዊ አገዛዝ ወጥተው አሜሪካውያን መሪዎቻቸውን ራሳቸው ሊመርጡ የሚችሉበት ስልጣንና ኃላፊነት እንዲኖራቸው የሚያስችል መንግስታዊ ስርዓት መሰረቱ። ህገ መንግስት ወጥቶም የዩናይትድ ስቴትስ መንግስት ስራ አስፈጻሚ አካል ተመሰረተ። በአዲሱ ስርዓት መሰረትም እንደ አውሮፓ አቆጣጠር በ1789 ዓ.ም ጆርጅ ዋሽንግተን የመጀመሪያው የዩናይትድ ስቴትስ ፕሬዝደንት ሆነው ተመረጡ። መጀመሪያ ላይ ንብረት ያላቸው ነጭ ወንዶች ብቻ ነበር መምረጥ የሚችሉት። ነገር ግን በሀገሪቱ ህገ መንግስት ላይ 16ኛ፣ 19ኛ እና 26ኛ ማሻሻያ ከተደረገ በኋላ ከ18 ዓመት ዕድሜ በላይ የሆኑ ዜጎች ሁሉ የመምረጥ መብት አገኙ። ፕሬዝዳንታዊ ምርጫ የሚካሄደው በየአራት ዓመቱ ሲሆን ለፕሬዝዳንትነት የሚደረግ ውድድር ከፍተኛ ፍትጊያና ትግል የሚካሄድበት ሆነ። ጆርጅ ዋሽንግተን የመጀመሪያው የሀገሪቱ ፕሬዝደንት ለመሆን ሲወዳደሩ ሌላ ተፎካካሪ አልነበራቸውም። ነገር ግን ለከፍተኛው የሀገሪቱ ስልጣን መወዳደሩ ተገቢ አይሆንም በሚል ተቆጥበው እንደነበር፣ ሆኖም አሌክሳንደር ሃሚልተን እና ሌሎች ተገቢ የማይሆነው አልወዳደርም ማለቱ ነው በሚል ከገፋፏቸው በኋላ ለመወዳደር እንደተስማሙ የታሪክ ማህደራት ይናገራሉ። ማንኛውም ከ18 ዓመት ዕድሜ በላይ የሆነ አሜሪካዊ ወይም አሜሪካዊት የመምረጥ መብት አላቸው ቢባልም በተግባር ሲታይ ሴቶች፣ ጥቁር አሜሪካውያን እና ህንድ አሜሪካውያን የመምረጥ መብት ለማግኘት የብዙ ዓመታት ትግል ጠይቆባቸዋል። ዶክተር ገላውዲዮ ሳርአያ ስለ ዩናይትድ ስቴትስ የምርጫ ታሪክ አጠር አድርገው ያብራራሉ።
የመጀመሪያው የአሜሪካ ህገ መንግስት ረቂቅ ምርጫን አስመልክቶ በደንብ አላስቀመጠውም ነበር። እስከ 1870 ዓመተ ምህረት ደግሞ ነጭ ወንዶች ብቻ ነበር የሚመርጡት የነበሩት። እንግዲህ ህገ መንግስቱ መጀመሪያ ፊላደልፊያ እንደምናውቀው ኮንቨንሽን የሚባለው ሰፕተምበር 1787 ዓመተ ምህረት 11 ዓመት አሜሪካ ነጻ ከወጣ በኋላ ማለት ነበር የረቀቀው ህገ መንግስቱ። ነገር ግን እስከ 1870 ነጭ ወንዶች ብቻ ነበር የሚመርጡት። ከዛ በኋላ ግን 15ኛው የህገ መንግስት መሻሻያ አንቀጽ የሚባል በ1870 የጸደቀው ለሁሉም ዘሮች የምርጫ መብት ዘረጋ ብለው አውጀው ነበር። ለሁሉም ዘር ማለት እንግዲህ ጥቁሩም፣ ነጭም፣ እነዚህ ነዋሪዎች የሚባል ህንዶችም ለማለት ነው። ነገር ግን አልነበረም። ይህ ተሻሽሎ የቀረቡ አንቀጽ ብቁ አልነበረም።
በተግባር ሲታይ ነጭ ያልሆነው አሜሪካውያን የመምረጥ መብት ሊከበር እንዳልቻለ ዶክተር ግላውዲዮስ ያስረዳሉ።
ይህ ተሻሽሎ የቀረቡ አንቀጽ ብቁ አልነበረም። ምክንያቱም አሁንም ቢሆን የአፍሪካ አሜሪካውያን የመምረጥ መብታቸውን በዚህ በክፍለ ሀገራት ወይም ስቴትስ የምንላቸው ህገ መንግስታት ተነፍገዋል። የፌደራል ህገ መንግስት ቢፈቅድም ቅሉ ስቴቶቹ ግን ነፍገውታል። ስቴቶቹ አፍሪካ አሜሪካውያን በምርጫ እንዳይሳተፉ ብዙ እንቅፋቶች ነበር የፈጠሩት። አንደኛ የራሳቸው ህግ አወጡ። ሁለተኛ የምርጫ ጣቢያ ግብር የሚባል ነገር አመጡ፣ ፖል ታክስስ የሚሉት። ከዛ ደግሞ የመሀይምነት ፈተና የሚል ምክንያቱም አብዛኞቹ ጥቁር አሜሪካውያን አልተማሩም ነበር፣ ማንበብ መጻፍ የማይችሉም። የመሀይምነት ፈተና እሱን ካላለፍ መምረጥ አትችልም ለማለት ነው። ሌላ የቅድመ አያት አንቀጽ የሚባል ግራንድ ፋዘርስ ክሎስ ነው የሚሉት። ሰዎች የልጅ ልጆቻቸውን አሁንም እንዳይመርጡ የድሮ ቅድመ አያታቸውን የሚያደርጉት የነበሩትን አሁንም መምረጥ አይችሉም ለማለት ያመጡት ነገር ነው።
ጥቁር አሜሪካውያን ደፍረው ወደ ምርጫ ጣቢያ ቢሄዱም እንኳን በዛቻና በማስፈራራት እንዳይመርጡ ያደርጉ እንደነበረ ዶክተር ገላዲዮስ ጠቁመዋል።
ወደ ምርጫ ጣቢያ እንኳን ከመጡ ጥቁሮች በዛቻና ማስፈራራት እንዳይሳተፉ ያደርጓቸው ነበር። ይህ ማለት በ1863 ዓመተ ምህረት ሊንከን ፕሬዚደንት በነበረበት ጊዜ ከባርነት ነጻ ከወጡ በኋላ ጥቁር አሜሪካውያን 24ኛው የህገ መንግስት መሻሻል በ1964 ዓመተ ምህረት ነበር የጸደቀው። አንድ ሞተ ዓመት ማለት ነው። እንግዲህ በጣም የሚገርም ነገር ለአንድ ሞተ ዓመት ምርጫ የሚባል ነገር በፍጹም ሊሳተፉ አይችሉም ነበር። አሁን በ1964 ዓመተ ምህረት የህገ መሻሻል ያልኩትን የመጀመሪያው ተቀዳሚ ተግባሩ ቀደም የጠቀስኩት የምርጫ ጣቢያ ግብር የሚለውን ነገር አነሳል። እንደገና በተጨማሪ በ1965 ዓመተ ምህረት የመምረጥ መብት ውሳኔ ሁሉም እድሜ የሚደርስላቸውን ዘርና ጾታ እንዲመርጡ ተፈቀደ ይላል ህገ መንግስቱ፣ የተሻሻለውን ማለት ነው።
እንደ አውሮፓ አቆጣጠር በ1960ዎቹ ዓመታት የሰው ልጅ መብት እንዲከበር የሚጠይቁ ንቅናቄዎች ማቆጥቆጥ እንደጀመሩ፣ ከእነሱም መካከል በግንባር ቀደምትነት የሚጠቀሱት የተማሪዎች ሰላማዊ አስተባባሪ ኮሚቴ፣ የዘር እኩልነት ኮንግረስ፣ ደቡባዊ የክርስቲያን አመራር ኮንፈረንስ የተባሉ የነ ማርቲን ሉተር ኪንግ ድርጅት ሲሆኑ ጥቁር አሜሪካውያን ለመብታቸው እንዲታገሉ ማንቃትና ማደራጀት እንደጀመሩ ዶክተር ግላውዲ ሳራያ አውስተዋል።
ከነዚሁ ታዋቂ የዚሁ የሲቪል ራይትስ መቀመጫ መሪዎች ማርሽኖ ተራሱ ነበር። ጆን ሌውስ በቅርብ ጊዜ የሞተውን ዳያን ማርሽ የምትባል ነበረች። ኤላ ቤከር የሚሏት ነበር። ቦብ ማሰስ የሚባል ነበር። ብዙ ናቸው። ስቶኪ ካርማይክል ነበር። እነዚህ ሁሉ እንግዲህ ከፍተኛ መስዋዕትነት ከፍለዋል ጥቁሮችን ለማደራጀት እና ነጻነታቸው እንዲያገኙ፣ በተለይም ደግሞ የምርጫ መብት እንዲኖራቸው ማለት ነው። እስከ 1965 እንግዲህ ምርጫ የሚባል ነገር አልተቻለም ነበር ለጥቁሮች እና 65 እንግዲህ ፕሬዚደንት ጆንሰን ፕሬዚደንት በነበረበት ጊዜ ቮቲንግ ራይትስ አክት የሚባል ደግሞ እንደገና መጣ። ያም ቢሆን ከባድ ፈተናዎችን አጋጥመውት ነበር። ብዙ መሻሻያዎች መደረግ ነበረባቸው። በ20 የሱፕሪም ኮርት ወይም ከፍተኛ ፍርድ ቤቶች ፈተናዎች አልፈዋል።
ጥቁር አሜሪካውያን በዛ ሁሉ ችግር ቢያልፉም ስኬት ያገኙበት ሁኔታም እንዳለ ዶክተር ገላውዴስ ሳይጠቅስ አላለፉም።
ያ ሁሉ ችግር እያለም ጥቁር አሜሪካኖች ሴቶችም ጭምር በነገራችን ላይ ያ ሁሉ እንቅፋት እያለም አንዳንድ ድል ግን ተቀዳጅቷል ማለት ይቻላል። ለምሳሌ ጥቁሮች 71 እንግዲህ ሰባዎቹ የሱሳዎቹ ተቀጥያ ናቸው። ሁላችን እንደምናውቀው ሲቪል ራይትስ ሙቭመንት ተቀጥያ ናቸው እና በ71 ዓ.ም ኒክሰን ፕሬዚደንት በነበረበት ጊዜ ጥቁሮች ተደራጅተው ኮንግሬሽናል ብላክ ኮከስ ፈጥረዋል። ኃይለኛ ማለት ነው። ይሄ ኮንግረስ ውስጥ እንግዲህ እነ ከረን ባስ አቋቁመዋል። እስካሁን ድረስ በነገራችን ላይ ያሁሉ ሙት ዓመት እየቀደመ የጠቀስኩትን እስካሁን ድረስ በሰኔት 11 ጥቁሮች ናቸው እንግዲህ በሰኔት የሚባል ነገር በኮንግረስ በሬፕሬዘንታቲቭ ይሻላል እንጂ በብዛት ጥቁሮች ያሉት በሰኔት ትንሽ ናቸው። የሆነ ሆኖ ግን እዛ ላይ ተቀዳጅቷል ማለት ይቻላል። ተደራጅተው ገብተው ለራሳቸው ብቻ ሳይሆን ለጠቅላላ የአሜሪካ ህብረተሰብ ለውጥን ማምጣት ብዙ ትግል አካሂደዋል።
በከንቲባነትም ብዙ ጥቁር አሜሪካውያን ለመመረጥ እንደቻሉ ዶክተር ገላውዲዮስ ጠቁመዋል።
ትላልቅ የሚባሉ ከተሞች ኒውዮርክ አንድ ጊዜ እኔም በጣም ማስታወሰው ጥቁር ሜር መጥቶ ነበር። አሁን በተለያዩ ቦታ እንደ አትላንታ ሌላም ቦታ 54 ከንቲቦች ጥቁሮች አሉ። ይህ መለስ ብለ 30-40 ዓመት የማይታሰብ ነገር ነበረ የነበረው ብዙ የማይታሰብ ነበር። ስለዚህ ይህም አለና የተሻለ ሁኔታ ተፈጥሯል ማለት ይቻላል። ብዙ ሐኪሞች ጥቁሮች፣ ብዙ ጠበቃዎች፣ የህግ ባለሙያዎች በተለያየ ቦታ ኢንጂነሮች ምናምናቸውም ተፈጥረዋል። ከዚህ ቀደም በፍጹም የማይታሰብ የነበረ አሁንም ቢሆን በቅርቡ ጥቁር የመከላከያ ሚኒስትር የአሜሪካ እድሜ ለባይደን ጥቁር ነው ማለት ነው። ስለዚህ ደህና ነው አዝማሚያው፣ አጠቃላይ አዝማሚያው ሳይሆን እንቅፋቶች ይኖራሉ፣ ግን የተሻለ ሁኔታ ለሴቶች የሚሆን ለጥቁሮች የሚፈጠር ይመስለኛል።
ዩናይትድ ስቴትስ ውስጥ የመምረጥ መብት ለማግኘት ከፍተኛ ትግል ለማካሄድ የተገደዱት ጥቁር አሜሪካውያን ብቻ ሳይሆኑ ሴቶችም ጭምር እንደነበሩ የሚታወቅ ነው። ሴቶች በሀገሪቱ ህገ መንግስት የእኩልነት መብት መሻሻል እንዲኖር የታገሉት ለአንድ ምዕተ ዓመት ለሚጠጋ ጊዜ ያህል እንደነበር ታሪክ ይነግረናል። እንደ አውሮፓ አቆጣጠር በ1868 ዓ.ም የተደረገው 14ኛ የህገ መንግስታዊ መሻሻል ህገ መንግስቱ የሁሉም ዜጎች መብት እንዲጠበቅ ይደነግጋል። ነገር ግን ዜጎች ሲል ወንዶች አድርጎ እንዳስቀመጠው በታሪክ ሰፍሯል። እንደ አውሮፓ አቆጣጠር በ1869 ዓ.ም ኤሊዝቤት ኬዲ ስታንተን እና ሱዛን ቢ አንቶኒ ብሔራዊ የሴቶች የመምረጥ መብት ማህበር መስርተው መታገል ጀመሩ። በመጨረሻም እንደ አውሮፓ አቆጣጠር ነሐሴ 18 1920 ዓ.ም ሀገሪቱ ህገ መንግስት 19ኛ መሻሻል ተደርጎ የሴቶች የመምረጥ መብት ተከበረ። በዛኑ ዓመት ህዳር 2 ላይ በሀገሪቱ ዙሪያ ከ8 ሚሊዮን በላይ የሚሆኑ ሴቶች ለመጀመሪያ ጊዜ ለመምረጥ እንደቻሉ ታውቋል። ያም ሲባል ግን እክል እንዳልተለያቸው ዶክተር ግራዲዮ ሳራያ ይገልጻሉ።
1920 አደረጉ ይባላሉ እንጂ በልዩ ልዩ ምክንያት የማይሳተፉበት መንገድ፣ ምክንያቱም አሁን የወንድ የበላይነት ተጽዕኖ ስለነበር ነጮቹ በተለይ ዘረኞች ብቻ ሳይሆኑ ሴት እኩልነት አያምኑም ነበር እና የሚያደፋፍራንም አሁን ሚስቱን እኔና ውጪና ምርጫ ተፈቅደዋል ብሎ እንኳን እንትን አይልም፣ አንቺን አይመለከትሽም የሚሏቸውም ነበሩ። ብዙ ችግር ነበር ያጋጠማቸው። በተለይ እነዚህ ደቡብ ዩናይትድ ስቴትስ የምንላቸው የጥቁር አሜሪካኖች ባሮች የነበሩበት እንደነ ሚሲሲፒ፣ እንደ ካሮላይና የመሳሰሉ ስቴቶች ከሰሜኑ የአሜሪካ ስቴቶች እጅግ በጣም የተለዩ ነበር በብዙ ረገድ። አንደኛ ኋላቀር አመለካከት ነው። ሁለተኛ የእርሻ ነው በብዛት ኢንዱስትሪም አልነበረም። ትምህርት ቤቶችም አልሰፉም ነበር እዛው አካባቢ። ሰሜኖች ብዙ ትላልቅ የትምህርት ተቋማት አሁን የምናውቃቸው እንደ ሃርቫርድ፣ ኮሎምቢያ፣ የሌ የመሳሰሉ በዛ ላይ ኢንዱስትሪ የሰፋበት አገር እንትን ነበር። የዲሞክራሲ ንቅናቄን በሰፊ የታየው በሰሜኑ ነው። ያኔ ሪፐብሊካን ነበር የሚባሉት፣ ግን ሪፐብሊካኖቹ በጣም ተራማጅ ነበሩ በዛን ጊዜ። ይሄ ሁሉ በደቡብ አልነበረም እና ትልቅ እንቅፋት ነበር የሆነው ለሴቶች ለጥቁሮችም ጭምር ትልቅ እንቅፋት። አንዳንድ ጊዜ የአስተሳሰብ ለውጥ ከሌለ የፈለገውን ስልጣኔ ይኖር ወደፊት መራመድና ሰፊ ለውጥ ማምጣት አይቻልም የሚሉ ብዙ ምሁራን አሉ። እውነታቸው ይመስለኛል።
በ1960ዎቹ ዓመታት ግን ለሴቶች ሁኔታዎች እንደተለወጡ ዶክተር ገላውዴዎስ ያብራራሉ።
በ60ዎቹ ግን ምን ተጠቀሙ ሴቶች? ነጮቹ ብቻ ሳይሆን ጥቁሩም ነጮም አብሮ ሆኖ በጣም የተደራጁ ስለመጡ እና በርካታ ሴቶች ወደ ኮንግረስ መግባት ጀመሩ። በርካታ ሴቶች የከተሞች ከንቲባ መሆን ጀመሩ። በርካታ ሴቶች ልዩ ከፍተኛ ቦታ በተለያየ መስሪያ ቤት መያዝ ጀመሩ። አሁን የተሻለ ሁኔታ ተፈጥረዋል። በእርግጥ አሁን ቢሆን እንደምናውቀው ነው፣ ከፍተኛ የዲሞክራሲ ባህል አለ የሚባለው አሜሪካ እንኳን እኩል አይከፈሉም ለሚሰሩት ስራ።
በዩናይትድ ስቴትስ ኔቲቭ አሜሪካውያን ወይም አሜሪካን ኢንዲያን የሚባሉት የሀገሪቱ ጥንታውያን ነዋሪዎች የመምረጥ መብት ታሪክ ደግሞ ለየት ይላል። አሜሪካ ውስጥ የዩናይትድ ስቴትስ መንግስት ከመመስረቱ በፊት ጥንታውያኑ አሜሪካውያን የራሳቸው የሆነ አስተዳደር ነበራቸው። ያም ሆነ ግን ሙሉ የሀገሪቱ ዜግነት አግኝተው የመምረጥ መብታቸው እንዲከበር የምዕተ ዓመታት ያህል ትግል ለማካሄድ እንደተገደዱ ታሪክ ያመለክታል። እንደ አውሮፓ አቆጣጠር በ1887 ዓ.ም በፕሬዚደንት ግሮቨር ክሊቭላንድ አስተዳደር የወጣው የዳውስ ህግ የጥንታውያን አሜሪካውያን ጎሳዎች ህጋዊ አስተዳደርን አፍርሶ በጥንታውያን አሜሪካውያን መሬትነት የታወቀ የነበረውን ንብረት ለነፍስ ወከፍ አባላት እንዲከፋፈል፣ የተቀረው መሬት ደግሞ ለሌሎች እንዲሰጥ ተደረገ። ጥንታውያኑ አሜሪካውያን ከነጮች ጋር ተዋህደው እንዲኖሩ ሲባል ልጆች መጻፍና ማንበብ ብቻ ሳይሆን የነጮች ባህልና ዘዬ የሚማሩባቸው ትምህርት ቤቶች ተከፈቱ። ነገር ግን እንዲህ አይነቱ ዘዴ ሊሰራ ባለመቻሉ ዩናይትድ ስቴትስ በጥንታውያኑ አሜሪካውያን ላይ ያላትን ፖሊሲ ለመቀየር ተገደደች። ጥንታውያኑ አሜሪካውያን ነፃ ሆነው እንዲኖሩ ወይም የራሳቸውን አስተዳደር እንዲመሰርቱ አማራጭ ተሰጣቸው። እንደ አውሮፓ አቆጣጠር በ1924 ዓ.ም የስናይደር ህግ በሚል ስያሜ የወጣ ህግ ዩናይትድ ስቴትስ የተወለዱ ጥንታውያን አሜሪካውያን ሁሉ ሙሉ ዜግነት እንዲያገኙ ፈቀደ። እንደ አውሮፓ አቆጣጠር በ1870 ዓ.ም የወጣው ህግ ቀለምና ጾታ ሳይለይ ሁሉም አሜሪካውያን የመምረጥ መብት አላቸው ቢልም ጥንታውያኑ አሜሪካውያን በተጨባጭ የመምረጥ መብት ያገኙት ከ154 ዓመታት በኋላ በ1924 ዓ.ም እንደነበር የሀገሪቱ ታሪክ ይነግረናል። እንደዛም ሆኖ የሀገሪቱ ህገ መንግስት የመምረጥ መብት ያለው ማን ነው የሚለውን ጥያቄ የመመለስ ጉዳይ ለክፍላተ ግዛቱ ስለተወ ሁሉም 50ዎቹ የዩናይትድ ስቴትስ ክፍላተ ግዛት ጥንታውያኑ አሜሪካውያን እንዲመርጡ ለመፍቀድ ከ50 ዓመታት በላይ እንደፈጀ በታሪክ ተመዝግቧል። ጥንታውያን አሜሪካውያንም ጥቁር አሜሪካውያን እንዳይመርጡ ይደቀኑባቸው ከነበሩት የመምረጥ ግብር ክፍያን፣ የቀለም ትምህርት ፈተና ማለፍን፣ እንዲሁም የማስፈራራት ተግባርን ከመሳሰሉት የማሰናከል ዘዴዎች አላመለጡም ነበር።
አመሰግናለሁ ዶክተር ገላውዲዮስ አርአያን እንዲሁም አዳነችን። ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። በትዊተር ሃሽታግ ብላችሁ ተከተሉን፣ ተነጋገሩ። ኢንስታግራምና ዩቲዩብ ላይም አለን። አየር ላይ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። የምሽቱ ፕሮግራም አቀናባሪ ብርሃን ኃይሉ ነች። እያስተናገድኳችሁ ያለሁት ሰሎሞን አባተ ነኝ። የኮቪድ-19 አማጭ ኮሮና ቫይረስ አይነቶች ብዙ ሀገሮች ውስጥ በፈጣን ሁኔታ እየተስፋፉ ያሉት አዳዲስ የኮሮና ቫይረስ ዝርያዎች በተለይ አፍሪካ ውስጥ ባለው የወረርሽኙ ይዞታ ላይ ሊደቅኑ የሚችሉትን አደጋ ዶክተር ዘላለም ኃይሉ መኩሪያ በተከታዩ ዝግጅት ይፈትሻሉ። ዶክተር ዘላለም በዩናይትድ ስቴትሱ የኦሃዮ ስቴት ዩኒቨርሲቲ የጤና ምርምር ዓለም አቀፍ መርሃ ግብር የረቂቅ ሕዋሳት ምርምር ባለሙያ ናቸው። አሉላ ከበደ አናግሯቸዋል። ወደ ዝግጅቱ እንለፍ።
አድማጮች፣ በቀደመው ከዶክተር ዘላለም ጋር ባደረግነው ውይይታችን ይበልጡን በህንድ የታየው ራሱን የለወጠ የኮሮና ቫይረስ ዝርያ በዓለም አቀፍ ደረጃ ባለው የወረርሽኙ ገጽታ ላይ ያለውን አንድምታና በተለይም ራሱን የለወጠ ቫይረስ ተፈጥሮ ጸባይ ነበር የተመለከት ነው። በዛሬው ዝግጅታችን እንደ ኢትዮጵያ ባሉ አገሮች ይዞታ ላይ ወደሚያተኩረው ጭብጥ ከማለፋችን አስቀድሞ ከሌሎች አገሮች በተለየ ሁኔታ ውስጥ በምትገኘው ዩናይት ስቴትስ ሊኖረው የሚችለውን ተጽዕኖ መልከት እናርጋ።
ዶክተር ዘላለም፣ ዩናይትድ ስቴትስ ከፍተኛ ቁጥር ያለው ህዝብ ክትባት ያገኘባት አገር ናት። 300 ሚሊዮን ህዝብ በላይ ያለባት አገር እንደመሆኗ አሁንም ቸልተኝነት ያሳዩ ለክትባቱ ብዙም ፍላጎት የሌላቸው ወገኖች መኖራቸው የሚያሳስበውን ያህል እንዲህ ራሳቸውን የለወጡ የቫይረሱ ዝርያዎች ሲከሰቱ ያን ሁኔታ ያባብሳል፣ የከፋ ያደርገዋል የሚለው ያነጋግራልና
ከህንድ የተነሳው ይህ ራሱን የለወጠ የቫይረስ ዝርያ በዚህ በዩናይት ስቴትስም በተለያዩ አካባቢዎች ተስፋፍቶ ይዛመት ይሆናል በሚል የደቀነው ስጋት ይኖር ይሆን?
በተጨባጭ የተገኘ የምርምር ውጤት ካለ
እነዚህን አዳዲስ ዝርያዎች በስጋት ደረጃቸው ስናስቀምጣቸው የመጀመሪያው መስፈርት ምንድን ነው? ዘረመላቸው ተጠንቶ ያላቸው ያገኙት ሚውቴሽን ታይቶ እነዛ ሚውቴሽኖች ያረፉበት ቦታ ነው የሚታየው። ያረፉበት ቦታ ከዚህ በፊት ካለው በተፈጥሮም ሆነ በክትባት ካገኘ ነው የመጣውን የዘውነት መከላከል አንታይቦዲ ሊያስቸግረው ይችላል ብለን ስንገምት ነው ቫሪያንት ኦፍ ኮንሰርን የሚባሉት። በዛ ደረጃ የተገኘው መረጃ እንደሚያሳየው አሁን ለምሳሌ በዚህ በህንዱ ዝርያ ላይ የምናየው ሁለት ሚውቴሽኖች ከዚህ በፊት አንደኛው ካሊፎርኒያ በታየው ዝርያ ላይ፣ ሁለተኛው ደግሞ ሳውዝ አፍሪካ በታየው ዝርያ ላይ የታዩ ሚውቴሽኖች እዚህ ከህንድ የመጣው ዝርያ ላይ ሁለቱም በአንድ ላይ ተገኝተዋል። ከዛ በተጨማሪም ሌላ ስጋት ውስጥ ሊጥል የሚችል ሚውቴሽን እንደዚሁ ስፓይክ የሚባለው ፕሮቲን ላይ ተገኝቶበታል። እነዚህ ነገሮች ስናይ መጀመሪያ ስጋት ይኖራል። ከዛ ቀጥሎ ግን የሚያስፈልገው ነገር እነዚህ ሚውቴሽኖች እያንዳንዳቸው በየራሳቸው ታሪካቸው ቢጠና ሁለቱ ደግሞ በአንድ ቫይረስ ላይ በሚገኙበት ጊዜ ምን አይነት ኢፌክት ይኖራቸዋል የሚለው በላብራቶሪ ይመረመራል። ሶ እነዚህ ስራዎች በአሁኑ ጊዜ እየተሰሩ ነው። በብዛት አልቀው የወጡ መረጃዎች የሉም። በጣም ጥቂት መረጃው ነው ያለው። ባለው ኢንፎርሜሽን መሰረት ማለት የምችለው ይሄ አዲስ የመጣው ዝርያ የተወሰነ ያህል በሰውነታችን ውስጥ ያለውን ከዚህ በፊት በተለያዩ ዝርያዎች ለቫይረሱ የተጋለጠ ሰው ወይንም ደግሞ በክትባት ሰውነቱን ያዳበረ ሰው በሚያገኘው ጊዜ የተወሰነ የመከላከል አቅሙን እንዲቀንስ የሚያደርጉ ጸባዮች ታይተውበታል። ነገር ግን እንደዚህ አይነት ነገሮች በብዛት መሰራት አለባቸው። ከአንድ ቦታ የወጡ መረጃዎችን ዩዥዋሊ በሳይንስ አንቀበልም። እነዚህ ነገሮች ተደጋግመው ተሰርተው ከብዙ ቦታዎች መረጃዎቹ ሲወጡ እንደ አንድ ጠንካራ መረጃ እናያቸዋለን። ነገር ግን ኦልሬዲ ዘረመላቸው ላይ ባለው ኢንፎርሜሽን ስጋት ሊሆኑ እንደሚችሉ ሁሉም የሚስማማበት ነገር ነው ማለት ነው። ከዛ ቀጥሎ ደግሞ እንግዲህ ተለቅ ባለ ሁኔታ ክትባቶቹ የወሰዱ ሰዎች ላይ ደም ተወስዶ የሚደረጉ የላብራቶሪ ስራዎች ይኖራሉ። እነሱ እስኪጠናቀቁ ድረስ መጠበቅ ይኖርብናል ማለት ነው።
መልካም። መጠነ ሰፊ ጥናትም መጠበቁን ጭምር ነው የገለጹት። እንዲህ የተወሳሰበ ሁኔታ እየሰጋን ያለ ነው። ቀደም ሲል ኮቪድ-19 በዓለም የከፋውን አደጋ ያደረሰባት ሀገር ናት ዩናይትድ ስቴትስ። ታዲያ ደጋግመን እንዳልነው ፈጠን ብላ ክትባቶቹን ለህዝቧ ማዳረስ በመቻሏ በደረጃው መጠኑን መቀነስ የቻለች ምናልባትም በቀዳሚነት አብላጫ ህዝቧን ያስከተበች አገር ናት። በዩናይትድ ስቴትስ ያሳሰበው ወደ ኢትዮጵያ ብንወስደው ጉዳዩን እንደ ኢትዮጵያ ባለ ክትባቱ በጣም አነስተኛ ቁጥር ባላቸው የተከተቡ ሰዎች መኖራቸው ይታወቃል። ነገር ግን ስርጭቱ እየተዛመተ እየተስፋፋ አሳሳቢነቱም እየጨመረ መሆኑ እንዲህ ያለው ዝርያ ቢገባ ኢትዮጵያ ውስጥ ምን ይፈጠር ይሆን የሚለው አሳሳቢነት መነሳቱ አይቀርም። ከዚህ ቀደም ብለው ጠቅሰዋቸዋል። በለንደን፣ በደቡብ አፍሪካ፣ በብራዚል የተከሰቱትም እነሱንም የሚመለከት ሁኔታ ለማወቅ ፍንጭም ታይቶ ከሆነ የምርመራው መጠን አዳጋች እንደሚያደርገው ይገባኛል። ምናልባት በዚህ ደረጃ ሊባል የሚችል ነገር ካለ?
ይህ በጣም ጥሩ ጥያቄ ነው። በእውነት እነዚህ ዝርያዎች አሁን ባለው የዘረመል እና ባለን የኢፒዲሚዮሎጂ መረጃ መሰረት በጣም በፍጥነት የሚተላለፉ መሆናቸውን እንረዳለን። ያ ደግሞ ለምሳሌ ህንድ ሀገር ከኛ ጋር ሊነጻጸር በሚችል ደረጃ ያናኗር ባህላቸውንም በምትመለከትበት ጊዜ፣ እንዲሁም ህንድ ቅርብ ጊዜ ከነበሩ እንዲሁ ከሃይማኖት ጋር በተያያዙ ከህብረተሰብ ከሶሻል ስርዓቶች ጋር በተያያዙ የተደረጉ ነገሮች እንዳባባሱት በደንብ ተነግሯል እና ከኛ ጋር በጣም ብዙ የሚገናኝ ነገር አለው እና እነዚህ ቫሪያንቶች በፍጥነት ከሰው ሰው የመተላለፍ ብቃት ከነዚህ ከሚያገኙት ሚውቴሽኖች አግኝተው በፍጥነት በዓለም ላይ የተሰራጩ መሆናቸውን እንረዳለን። ስለዚህ ኢትዮጵያ ውስጥ አንደኛ የሚያሰጋን ነገር በብቃት እና በብዛት ይሄንን የዘረመል ምልመላ የማድረግ አቅማችን አናሳ መሆኑ ነው። ያ መሆኑ ደግሞ አንደኛ ነገሩን አውቀን አስፈላጊውን ውሳኔ ወይንም ደግሞ አቅጣጫ እንዳንወስድ ይገታናል ማለት ነው። የተቀየሩ ባህሪያት ከዚህ በፊት ኢትዮጵያ ውስጥ የምናያቸውን አይነት የስርጭት ባህሪያት በሚቀየሩበት ጊዜ መጠርጠር ይገባናል። ምርመራውን ባናደርግም እንኳን እነዚህ ነገሮች ገብተው ተሰራጭተዋል ብሎ አስቦ ከዛ ሀሳብ ላይ ተነስቶ አቅጣጫዎችን መውሰድ እንዳለብን ይሰማኛል። ሌላው ደግሞ በትኩረት ማወቅ ያለብን ሀገሮች በተለያየ ሁኔታ ከዚህ በፊት እንግሊዝ ሀገር እንደታየው እንዴት አንድ ሀገር እነዚህን ቫሪያንቶች ማወቅ ትችላለች፣ መመርመር ትችላለች፣ እንዲሁም ስርጭታቸውን መከታተል ትችላለች በሚለው ከዛች ሀገር ጋር ያላቸውን የንግድ ግንኙነትም ሊሆን ይችላል የትራንስፖርቴሽን ብሎክ እያደረጉ ነው። ስለዚህ ከዛ አንጻርም ሌላ ትልቅ የሆነ ኢኮኖሚያዊ ጉዳት አለው። ስለዚህ የተወሰነ ትልቅ ስራ መስራት ያለብን እንደሆነ ይሰማኛል። ኢትዮጵያ ውስጥ እኔ ባለኝ ኢንፎርሜሽን በጣም ሊሚትድ የሆነ እየተሰራጩ ያሉትን የቫይረስ ዝርያዎች ኦፊሻል በሆነ መንገድ የምናውቀው ነገር የለም። ስለዚህ አንድ ነገር ማድረግ የምንችለው ምንድን ነው? እነዚህ ዝርያዎች ሊገቡ የሚችሉበት መንገድ ትልቅ ነው ብሎ በማሰብ ለሁሉም ቫሪያንት የሚሆነውን ይሄ ጥንቃቄ ማስክ ማድረግ፣ ሶሻል ዲስታንስ መጠበቅ፣ ሃይጂንን መጠበቅ የሚሉትን በማድረግ ይህንን ቫይረስ መቆጣጠር ነው። እንግዲህ ምንም አይነት ዝርያ ያለው ቫይረስ ቢመጣ ትልቁ መሳሪያችን የሚሆነው ይሄ ፐብሊክ ሄልዝ ሜዥር የምንላቸው በእንግሊዝኛ ማስክ ማድረግ እና እንደዚህ ሶሻል ዲስታንስን መጠበቅ እነሱ ናቸው የሚሆኑት። እና ከዛ አንጻር መረዳት ያለብን ይመስለኛል። አገር ውስጥ ባለው ውስን የሆነ ኢንፎርሜሽን ግን ብዙ ማለት የምችል አይመስለኝም።
መልካም። እንግዲህ ቀጣይ ሂደቶችንም እንመለከታለን። መልሰው አስታውሰውናል፣ ማህበረሰብ የሚያደርገው ጥንቃቄ ዛሬም መተኪያ የለውም ነው ያሉን። በተለይ ደግሞ የክትባቱ አሰጣጥ ደረጃና አቅርቦት እጅግ ውስን በሆነበት አገር የቱን ያህል ይበልጥ አሳሳቢ መሆኑን መረዳት አያዳግትም። ዶክተር ዘላለም ኃይሉ መኩሪያ ዛሬ አነጋጋሪ የሆነውን የህንድ ዘረመል ልውጥ ወይም ደግሞ ራሱን የለወጠ የኮቪድ-19 ዝርያ በዓለም ዙሪያ የፈጠረውን ስጋትና እንዲሁም በኢትዮጵያ ሊከሰት ይችላል የሚለውን ሁኔታ አስመልክቶ በሰፊው ተወያይተናል። በሌላ መሰል ውይይት መልሼ እንደማገኘው ተስፋ አድርጋለሁ። ለአሁኑ አመሰግናለሁ። እግዜር ይስጥልኝ።
እኔም በጣም አመሰግናለሁ አሉላ።
አመሰግናለሁ ዶክተር ዘላለም ኃይሉን እንዲሁም አሉላ ከበደን። የኢትዮጵያ የመጀመሪያው አይነ ስውር ቦይ ስካውት የአዲስ አበባ ስካውት ማህበር በኢትዮጵያ የመጀመሪያውን አይነ ስውር ስካውት ከዳግማዊ ምኒልክ አንደኛ ደረጃ ትምህርት ቤት ለስካውት ቃለ መሐላ አብቅቷል። ከተመሰረተ ከመቶ ዓመት በላይ እንደሆነው የሚነገርለት የኢትዮጵያ ስካውት ማህበር አባላት የሆኑ የተለያዩ የአካል ጉዳቶች ያሏቸው ስካውቶች ቢኖሩም ማየት የተሳነው አባል ግን ቀደም ሲል ኖሮት እንደማያውቅ የማህበሩ ምክትል ኮሚሽነር ወልጌኛ ሁንዴሳ ለባልደረባዬ ስምኝሽ የቆያ አጫውተዋታል። ስመኝሽ ስካውት ታሪኩ መታፈሪያንና ኮሚሽነር ወልጌኛን አነጋግራ የማህበሩን የዛሬ አቋምና እንቅስቃሴ በተከታዩ ዘገባዋ ታስቃኝናለች።
በአጼ ኃይለ ሥላሴ ሥርዓት ተቋቁሞ ከ100 ዓመት በላይ እድሜ ያስቆጠረው የኢትዮጵያ ስካውት ማህበር በዚህ ሁሉ እድሜው በአባልነት መዝግቦ የያዘው አንድም ማየት የተሳነው ስካውት አልተገኘም። በዚህም ምክንያት በዳግማዊ ምኒልክ አንደኛ ደረጃ ትምህርት ቤት ተማሪ የሆነው ታሪኩ መታፈሪያ የመጀመሪያው ማየት የተሳነው ስካውት በመሆን ታሪክ መስራቱን የአዲስ አበባ ስካውት ማህበር ምክትል ኮሚሽነር የሆኑት ወልግኛ ሁንዴሳ ያስረዳሉ።
ስካውትን ያው አብዛኛውን ጊዜ በየተንቶች ስካውት ትምህርት ይሰጣል። ከዚህ በፊት አካል ጉዳተኛ ሰዎች አሉ። እጃቸውን እንትን ያለ አለ እግራቸው ላይ ነበር አለ። ግን ልጅ ብላይንድነት የሆነ ግን ልጅ ለመጀመሪያ ጊዜ ነው ስካውት ሰንት ነው በስካውቱ ተመርቆ ሰራ ያገኘ ነው። አሁን የመጀመሪያችን ስለሆነ ነው።
ታሪኩ የአይን ብርሃኑን ያጣው ገና የአንድ አመት ከስድስት ወር ህፃን እያለ ወድቆ አጥንት አይኑን በወጋው ወቅት ነው። ይህ ድንገተኛ አደጋ ታሪኩን ማየት ቢከለክለውም አይምሮ ግን ብሩህ እንደሆነ በአካባቢውም ሆነ በትምህርት ቤቱ ራሱን ችሎ የሚንቀሳቀስ አስደማሚ ልጅ ሆኖ አደገ። ታሪኩ ለዚህ ጥንካሬውና በራስ መተማመኑ ትልቁን መስዋዕትነት የከፈለችለት እናቱ እንደሆነች ይናገራል።
ትልቅ ደረጃ እንደሚደርስ አውቃ ለፍታ እጅግ በጣም አሁን ድረስ የረፋች እያሳደገች እያስተማረች ነው እና መንገዶች የመንገድ አካሄድን ለመድኩኝ። አሁን በሰፈርና በአንዳንድ እንቅስቃሴዎች ላይ ያው ስለነበርኩትኝ በኖርማላይዝ እንትን የምንጠፋቀፈው ትሬንም መሄጃም አልጠቀምም እና አንዳንዶችን ግን በጣም ይገርማቸዋል ይህ ነገር። አብሶ አሁን ስካውት ከተመረኩኝ በኋላ እጅግ በጣም ገርሟቸዋል የሰፈር ሰዎች እና እንዲሁም የኢትዮጵያ ስካውት ካውንስል እና ኮሚሽነር ሳምበል ጳውሎስ እንዲህ በጣም ገርመዋቸዋል። ምክንያቱም እስካሁን በኢትዮጵያን በአዲስ አበባም ብላይንድ ወይም የአካል ጉዳተኛ ስካውት እኔ ብቻ ነኝ፣ ሌላ ማንም የለም።
በአስተሳሰቡ ፈጣንና በትምህርቱም የደረጃ ተማሪ የሆነው ታሪኩ ስካውት የሆነው አስቦ ሳይሆን በአጋጣሚ ነበር። ወልግኛ በዳግማዊ ምኒልክ አንደኛ ደረጃ ትምህርት ቤት ተማሪዎችን እያሰለጠኑ ባለበት አጋጣሚ ታሪኩ አይናቸው ውስጥ ገባና ስልጠናውን እንዲወስድ አግባቡት።
እዛ ስናስተምር አየዋለሁ በተደጋጋሚ ቤትና ስካውት ገብቶ ቢማርና ሻላቀሙ እንዲጠቀምበት ጥሩ ልጅ ይሆናል ብዬ ስላሰብኩ ብዙ ስካውት ትገባና ምታሳልፍ ምን ይመስላል እየጠየቅኩት ሲገባ ብዙም ደስተኛ አልነበረም። ግን ልጅቶኝ ሲሄድ ግን በጣም ፍቅሩ ስካውት ውስጥ ያለው ፍቅር በጣም እያደረ ሲሄድ እየተሻሻለ እና ለመመረቅ የነበረው ጉጉትና ፍላጎት በጣም ከፍተኛ ነበር ከሌሎች ተማሪዎች። ሁለተኛ እሱም ልስካውት ሲመጣ ለሚፈለግ ነው መምራት ይችላል፣ ልጆችን በጣም ጋይ ማድረግ ይችላል። ልጅቶችን ስካውት በቀጣይነት ሊያስከትለው ይችላል። እንዲሁም ደግሞ እንደሱ አካል ጉዳተኞችን ስካውቶችን ተማሪዎችን ወደ ስካውት አምጥቶ የስካውትን ተደራሽነት ወደ አካል ጉዳተኞች ማለያም ደግሞ በብላይንደርስ ብቻ ሳይሆን እሷን ተፋናቶችን ስጥታን ልጆች አሉ፣ እንደዚህ ደግሞ የአይምሮ ስነት ልጆች አሉ እና እነሱን በማምጣት ስካውትን ወደ እነሱን ተደራሽ አድርጎ በጣም ያስፋፋዋል።
ታሪኩ ሲናገር አፍ ያስከፍታል። ሰው የማሳመን ችሎታውም ከፍተኛ ነው። ገና ከልጅነቱም የአመራር ብቃት አለው። የሶስት ወር የስካውት ስልጠናውን ጨርሶ ሲመረቅም የተማሪዎች ዩኒት ሊደርና የአራዳ ክፍለ ከተማ ስካውት ተጠሪ ሆኖ እያገለገለ እንደሆነ ታሪኩ ነግሮኛል።
ስካውት ከገባው በኋላ በጣም ብዙ የተቀየረ ባህሪ አለ፣ ከስነ ምግባር አኳያ ማለት ነው። አሁን በአሁን ሰዓት ስካውት ከገባው በኋላ እጅግ በጣም ጥሩ ባህሪ ወይም ጥሩ ዲስፕሊን ላይ ነው የምገኘው። ያው አንዳንድ እንደ ስካውት አመራር ተማሪዎች ሊከተሉት የሚችሉት እኔን ነው እና ስለዚህ ለነሱ አርአያ መሆን አለብኝ ብዬ ስለማስብ ያው ባህሪን ማስተካከል ትያለው። አካል ጉዳተኞች ምንም ነገር አያቅተንም፣ ሁሉም ነገር መስራት እንችላለን ብዬ ራሴን አሳምኛለሁ። ራሴን ካሳምንሱ ምንም ነገር ማድረግ አያቅትም እና ያው ብላይንድ መሆን ደግሞ ከምንም ነገር አያግድም።
ትምህርታዊ የሆነ የህጻናትና ወጣቶች እንቅስቃሴ የሆነው ስካውት ዋና አላማውም ወጣቶች በአይምሮ እንዲበለጽጉ፣ በመንፈስ እንዲጠነክሩና በአካል እንዲዳብሩ ብሎም መልካም ዜጋ እንዲሆኑ ማድረግ ነው። በዘር፣ በሃይማኖት፣ በጎሳና በጾታ ሳይከፋፈል ማንኛውም ሰብአዊ ፍጡር በጎ አመለካከት እንዲኖረው የሚጠራው ይህ ማህበር ግን መንግስታት በተፈራረቁ ቁጥር አቅሙ እየተዳከመ በመሄዱ የተፈለገውን ያክል ስራ መስራት እንዳልቻለ አቶ ወልግኛ ያስረዳሉ።
ያው ስካውት ከተጀመረ 102 ዓመት ሆነ። ነገር ግን መንግስታት ሲለያወጡ የስካውቱን ትምህርት እንደየራሳቸው ያፈልጉት አጥያ ስላሴ ስካውትን ጀመሩ። ደርግ ሲገባ ደግሞ ስካውትን ጥሎት ሄደ። ኢህአዴግ ሲመጣ ደግሞ ስካውት እንዳይሞትም እንዳይነሳም አድርጎናል። ነገር ግን መንግስት ደግፎን እንዲሁም የተለያየ ባጀት ብናገኝና ጠንክረን የምንሰራ ኢትዮጵያ ውስጥ የምናየውን የስራ ተነሳሽነትን ማጣት፣ ሰው ለሰው ራሱ የማይረዳዳበትን ለሰው የማያስብበትን ሰዎች ስራ ፈልገው ስራ ፈጣሪ እንዲሁም የምናደርገው ትልቅ ስራ እንሰራለን ብለን እናስባለን።
አቶ ወልግኛ አክለው ስካውት ለህብረተሰቡ የሚሰጠውን ጥቅም ሲያስረዱ ሲሆን የራሱንም የሀገሩንም ኃላፊነት የሚወጣ ትውልድ ለማፍራት ያስችላል ይላሉ።
መንግስት ባጀት መድቦ ፈንድ ቢያደርግልን ነገ ጠዋት ቻለ ትውልድ ተቻለች ኢትዮጵያዊ ይፈጥራል ብለን እናስባለን። ለምን ሌሎች ሀገሮች ተሞክሮ ስላለ ማለት ነው። ሌላው ሀገር ወዳድነት ትልቁ ነገር ትልቁ ኢትዮጵያ ውስጥ እስካሁን ስልጣን ሰባ አስብተን አሊያም ደግሞ ህብረተሰቡ ተምሮ ቢያል ሀገር ወዳድና ለሀገር የሚሰራ ዜጋ እንፈጥራለን ብለን እናስባለን። ሀገሩን በትክክል የሚወድ ስለ ሀገሩ ታሪክ ስለ ሀገሩ የሚቆረቆር ስለ ሀገሩ የሚሰብክ ስለ ሀገሩ የሚናገር በሁሉ ኮንፊደንስ ስለ ሀገሩ ታሪክ የሚያቅ ትውልድ ይፈጣል ብለን እናስባለን። ስለዚህ በቀጣይ መንግስት ትኩረት አድርጎበት ባጀት የሚመደብልንና ከእኛ ጋር ሆኖ የሚሰራ የተሻለ መንገድ ሳውትን በፈለግንበት አላማና እቅድ እናደርሳል ብለን እናስባለን።
የታሪኩን ምኞት ይሄ ነው። በዓለም አቀፍ ደረጃ ልክ እንደርሱ በጥሩ ስነ ምግባር የታነጹና ለሌሎች አራያ መሆን የሚችሉ አካል ጉዳተኞችን በማፍራት የተሻለ ትውልድ አካል መሆን ይመኛል።
እኔ ደግሞ ፍላጎቴ መነሻዬ አዲስ አበባ ይሁን እንጂ ከድፍን ኢትዮጵያ ከዓለም አቀፍ የአካል ጉዳተኛ ስካውቶችን ማብዛት ነው አላማዬ። ከበአሁን ከልስበት ከሀገ አሜሪካን ጀምሮ ብዙ ስካውቶች አሉ እንደሚታወቃል። አለም ወደ 44 ያህል ሀገራቶች እነሱ የሀገራቱ ድምፅ ተገኝቶ እግዚአብሔር ብሎ ብዙ አካል ጉዳተኛ ስካውቶችን ማለት ነው አላማዬ ማፍለቅ ነው። ብዙ አካል ጉዳተኛ ስካውቶችን አለም አቀፍ ለማድረግ ነው አላማዬ። ቅዳው ራሴንም ያጎለበትኩት ሁሉን ነገር ማድረግ ይቻላል የይቻላል መሰረት በውስጥ ማንም ሊያደፈርሰውና ማንም ሰው ለያጠፋው የሚችል የይቻላል መሰረት በውስጤ ነግሷል ማለት ነው።
ከስካውትነቱ በተጨማሪ ታሪኩ ድምፃዊ መሆንም ይፈልጋል። ከልጅነቱ ጀምሮ በእንጉርጉሮ ያዳበረውን ክህሎቱን በባለሙያ ታግዞ ማውጣት ይመኛል።
ስካውትም ሆኜ የወደፊት አላማዬን ሁሌም የምናገረው ሙዚቀኛ መሆን ትልቅ ፍላጎት አለ ማለት እኔ ሁሉ ነገሬን የምገልጸው በሙዚቃ ነው። ያው ደስታዬንም ሀዘኔንም ሁሉ ነገር የምገልጸው በሙዚቃ ነው እና ስካውት እንቅስቃሴ የሚያደርጉኝ የማልተው ነገር ቢኖር አንድና ሙዚቀኛ መሆን እፈልጋለሁ። ማታም በሙዚቃ ውስጥ ገብቼ የራሴን አሻራ ማኖር የምፈልግ ሰው ነኝ።
አዲስ አበባ ላይ በአሁኑ ሰዓት ማህበራዊ ስራዎች ላይ የሚሳተፉ ከ400,000 በላይ ስካውቶች አሉ። የኮሮና ወረርሽኝ ወደ ኢትዮጵያ ከገባ ጊዜ አንስቶም የበሽታውን የመከላከያ ግንዛቤ በማስጨበጥ ትልልቅ ስራዎችን ሲሰሩ ቆይተዋል። ወልግኛ እንደነገሩንም በ2020 በመላው ኢትዮጵያ 6 ሚሊዮን ስካውቶችንና 600 አሰልጣኞችን የማፍራት አካል ጉዳተኞችንም የበለጠ የማሳተፍ እቅድ ቢያዝም ከመንግስት ግን ከፍተኛ ድጋፍ ይጠይቃል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
እንኳን ደስ አላችሁ። የአዲስ አበባና የኢትዮጵያ ስካውት ማህበሮች እንዲሁም ሻባሽ ሻባሽ ስካውት ዝግጁ እንኳን አደረሰ። ስካውት ታሪኩ መታፈሪያ ምክትል ኮሚሽነር ወልጌኛ ሁንዴሳንና ባልደረባይን ስመኝሽን አመሰግናለሁ ለዝግጅቱ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ለዛሬ በመላ ባልደረቦቻችን ስም እንሰናበታችኋለን። ፕሮዲውሰሯ ብርሃን ኃይሉ፣ ያስተናገርኳችሁ ሶሎሞን አባተ ነኝ። አብራችሁን ስለቆያችሁ ከልብ እናመሰግናለን። እባክዎ ራስዎን ከኮሮና ቫይረስና ከኮቪድ-19 መጠበቅ አይዘናጉ። ሰላም ጤና ይስጥልኝ። በደህና እደሩ። Let's go.